መጽሐፈ ኩፋሌ ምዕራፍ 32 ያዕቆብ ከልጆቹ ጋር ከግብፅ አገር በምትበልጥ ጌሴም በምትባል አገር ኖረ። ያዕቆብ ግን ወደ ግብፅ በወረደ ጊዜ የ134 ዘመን ልጅ ነበረ። ዮሴፍም ወንድሞቹንና አባቱን ከጓዛቸው ጋር ለሰባቱ ለራብ ዓመት የሚበቃ ምግብን መገባቸው። ከራቡ ጽናት የተነሳ የግብፅ አገርም ተጨነቀች። ዮሴፍም የግብፅ አገርን ሁሉ በእህል ምክንያት ለፈርዖን ርስት አደረጋት። ፈርዖን ሰውንም ከብቱንም ሁሉንም ገንዘብ አደረገ። የራቡም ዘመን ተፈጸመ። ዮሴፍም በ8ኛው ዓመት ዘር ይዘሩ ዘንድ በግብፅ ላሉ ሰዎች ዘርን እህልን ሰጠ። ፈሳሹ በግብፅ አገር ሁሉ መልቷልና በሰባቱ ራብ ዘመን ወንዝ አጠገብ ካሉ ከጥቂቶች አገሮች በቀር አያጠጣም ነበርና ዛሬ ግን መልቷልና ሰጣቸው። የግብፅ ሰዎችም በምድር ዘርን ዘሩ። ምድርም በዚህ ዓመት ብዙ ስንዴን አፈራች። ያም ዘመን በ45ኛው ኢዮቤልዩ የ4ኛው ሱባኤ መጀመሪያ ነው። ዮሴፍም ከዘሩት እህል 5ኛውን እጅ ወስዶ ለንጉሥ አገባ። 4ቱን እጅ ለዘርና ለምግብ ሊሆናቸው ተወላቸው። ዮሴፍ እስከዚህ ቀን ድረስ ለግብፅ አገር ሰዎች ሥርዓት አደረገላቸው። ያዕቆብም በግብፅ አገር 17 ዓመት ኖረ። የኖራቸውም ዘመኖች ሁሉ 3 ኢዮቤልዩ ሆኑ። 3 ኢዮቤልዩስ 147 ዘመን ነው። በ45ኛው ኢዮቤልዩ በ5ኛው ሱባኤ በ4ኛው ዓመት ሞተ። ያዕቆብም ሳይሞት ልጆቹን መረቃቸው። በግብፅ አገር የሚያገኛቸውን ሁሉ በኋለኛውም ዘመን በእነርሱ ላይ የሚመጣባቸውንም ሁሉንም ነገራቸው መረቃቸውም። ለዮሴፍም በምድር ላይ 2 ዕጣ ሰጠው። እንደ አባቶቹም ሞተ። በከነአን አገር እጥፍነት ባላት ዋሻ በአባቱ በአብርሃም አጠገብ ተቀበረ። ይኸውም በከነአን አገር እጥፍነት ባላት ዋሻ ለራሱ በቆፈራት መቃብር ነው። የአባቶቹን መጽሐፎችና የእርሱን መጽሐፎች ሁሉ እስከዚህ ቀን ድረስ ይጠብቃቸው ዘንድ ለልጆቹም ያድሳቸው ዘንድ ለልጁ ለሌዊ ሰጠው። ያዕቆብ ከሞተ በኋላ እንዲህ ሆነ። የእስራኤል ልጆች በግብፅ አገር በዙ፣ ብዙ ወገንም ሆኑ። ወንድም ወንድሙን ይወድ ዘንድ፣ ባልንጀራም ከባልንጀራው ጋር ይረዳዳ ዘንድ ሁሉም በልቡናቸው የተካከሉ ሆኑ። ዮሴፍ በኖረበት ዘመን ሁሉ በአስሩ በዘመነ ሱባኤ ፈጽመው በዙ። ዮሴፍ በኖረበት ዘመን ሁሉ የእስራኤልን ልጆች የግብፅ ሰዎች ሁሉ ያከብሯቸው ነበርና አባቱ ያዕቆብ ከሞተ በኋላ ዮሴፍ በኖረበት ዘመን ሁሉ ባላጋራ አልነበረም። ምን ክፉ ነገር አልነበረም። ዮሴፍም የ110 ዓመት ልጅ ሲሆን ሞተ። በከነአን 17 ዓመት ኖረ። 10 ዓመት ሲያገለግል ኖረ። 3 ዘመን በግዞት ቤት ኖረ። 80 ዘመን ከንጉሥ በታች ሆኖ የግብፅን አገር ሁሉ ሲገዛ ኖረ። እርሱም ሞተ፣ ወንድሞቹም ሁሉ ሞቱ። ወደ ግብፅ የወረደች ያችም ትውልድ ሁሉ ሞተች። ከግብፅ በሚወጡበት ወራት አጽሙን ይወስዱ ዘንድ ሳይሞት የእስራኤል ልጆች አዘዛቸው። የግብፅ ሰዎች ዕለቱን አውጥተው ዳግመኛ በከነአን አገር እንዳይቀብሩት አውቋልና ስለ አጽሙ አማላቸው። የከነአን ንጉሥ መምከሮን አሱር በሚባል አገር ሲኖር ከግብፅ ንጉሥ ጋር በቈላ ተዋግቷልና በዚያም ገድሎታልና እስከ ኤርሞን በር ድረስ ግብፃውያንን ተከተለ። በግብፅ 2ኛ ሌላ ንጉሥ ነግሷልና መግባት ተሳነው። ወደ ከነአንም አገር ተመለሰ። የግብፅ በርም ተዘጋ። ወደ ግብፅም የሚወጣና የሚገባ አልነበረም። ዮሴፍ በ47 ኢዮቤልዩ በ3ኛው ሱባኤ በ2ኛው ዓመት ሞተ። በግብፅ አገር ቀበሩት። ከእርሱም በኋላ ወንድሞቹ ሁሉ ሞቱ። የግብፅም ንጉሥ ከከነአን ንጉሥ ጋር ይዋጋ ዘንድ ወጣ። በ47ኛው ኢዮቤልዩ በ2ኛው ሱባኤ በ2ኛ ዓመቱ የእስራኤል ልጆች ከዮሴፍ አጽም በቀር የያዕቆብን ልጆች አጽም ሁሉ አውጥተው በምድረ በዳ በተራራ ላይ ባለች እጥፍነት ባላት ዋሻ ቀበሩ። ብዙ ሰዎች ወደ ግብፅ ተመለሱ። ከእነርሱ ጥቂት ሰዎች በኬብሮን ቀሩ። አባትህ እብራንም ከእነርሱ ጋር ቀረ። የከነአን ንጉሥ የግብፅን ንጉሥ ድል ነሳው፣ የግብፅንም በር ዘጋ። መከራ ያጸናባቸው ዘንድ በእስራኤል ልጆች ላይ ክፉ አሳብን አሰበ። የግብፅንም ሰዎች እንዲህ አላቸው፣ የእስራኤል ልጆች ከእኛ እነሆ ፈጽመው በዙ። ሳይበዙ እንተናኮልባቸው፣ ሰልፍ ሳይመጣብን እነርሱም ሳይወጉን በአገዛዝ መከራ እናጽናባቸው። ይህስ ካልሆነ እነርሱ ከጠላቶቻችን ጋር አንድ ሆነው ይወጉናል፣ ልቡናቸውም ፊታቸውም ወደ ከነአን ነውና። በሥራ መከራ ያጸኑባቸው ዘንድ ሥራ የሚያሰሩ አለቆችን ሾሙባቸው አዘዟቸውም። ለፈርዖን ጲጦት ራሚስ የሚባሉ ጽኑ አምባዎችን ሰሩ። ቅጥሩን ሁሉ በግብፅ አገር የፈረሰውንም ግንብ ሁሉ ሰሩ። በግፍ ይገዟቸው ነበር፣ ነገር ግን ክፉ ነገር የሚያደርጉባቸውን ያህል እንደዚሁ ፈጽመው ይበዙ ነበር። የግብፅም ሰዎች የእስራኤልን ልጆች ይጸየፏቸው ነበር። በአርባ ሰባተኛው ኢዮቤልዩ በሰባተኛው ሱባኤ በሰባተኛው ዓመት አባትህ ከከነአን መጣ። በአርባ ስምንተኛው ኢዮቤልዩ በአራተኛው ሱባኤ በስድስተኛው ዓመት ተወለድህ። ይኸውም በእስራኤል ልጆች ላይ መከራ የጸናበት ወራት ነው። የግብፅ ንጉሥ ፈርዖንም የተወለደውን ወንድ ወንዱን ልጆቻቸውን ሁሉ ወደ ባህር ይጥሉ ዘንድ በእነርሱ ላይ ትእዛዝን አዘዘ። አንተ እስክትወለድ ድረስ ሰባት ወር ልጆቻቸውን ሲጥሉ ኖሩ። እናትህም ሦስት ወር ሸሸገች፣ ለእርሷም ነገሯት። ሳጥን አሰራችልህ፣ አዴሮ ማር የባህር አረፋ ለበጠቻት፣ በወንዙ ዳር በሳር ፊላ ቅጠል ውስጥ አኖረቻት። በውስጧ ሰባት ቀን አኖረችህ። እናትህም ሌሊት ሌሊት እየመጣች ታጠባህ ነበር። እህትህ ማርያምም ቀን ቀን ከአሞራዎች ትጠብቅህ ነበር።